ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 1 2016 ዓ.ም ምረዝ ዝግጅታችን ጀመረ።
የሴቶች ቀንና የኢትዮጵያውያን ሴቶች ያምራር ድርሻ
ተባሏታ ተጣልታ በቤተሰብ ተቆጥታ ሶሻል ሚዲያ ላይ ተሰድባ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳልና ግዴታ ያን ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱን እሱ ነው። ለምን እንደምታገልላችሁ ተጠብቃላችሁ ለምን እናንተ ራሳችሁ አትታገሉም ይሉናል። ግን
የሰማችኋቸው የሴታዊት ኢትዮጵያ ንቅናቄ መሪ የሆኑትን ዶክተር ስህን ተፈራን ነው። ከዚህ ዙሪያ ዘገባ ይኖረናል።
So what do we mean by inclusion? That means recognizing that women
አካታችነት የሚለውን ቃል ስንመለከት መጀመሪያ ደረጃ መገለል እንደነበረ ያሳያል።
አሁን ደግሞ የሰማችኋቸው በሃዋርድ ዩኒቨርሲቲ የፖለቲካል ሳይንስ ተባባሪ ፕሮፌሰር የሆኑትን ጆሴፊን ዳውኒ ናቸው። የዛሬ የአሜሪካ ድምጽ ከመስታወት ስርጭት ባለፈው አርብ ወይም ለአውሮፓ አቆጣጠር መጋቢት 8 በዓለም አቀፍ ደረጃ የተከበረውን የሴቶች ቀን ምክንያት አድርጎ በዚህ ዙሪያ የተጠናቀሩ ዝግጅቶችን ይዞ ነው ወደናንተ የመጣው።
በዘገባዎቻችን የቀኑ አከባበር ምንነት እንጠይቃለን። ከቀኑ ታስቦ መዋል ባሻገር የኢትዮጵያውያን ሴቶች አመራርነት ውክልና እንዲሁም ለሀገር ነጻነትና እኩልነት ያበረከቱት አስተዋጽኦ የሚገባውን ስፍራ ተሰጥቷል ወይ ስንል እንፈትሻለን። ከኢትዮጵያና ከዚሁ ከአሜሪካ ያነጋገርናቸው እንግዶችን በዚህ ጉዳይ ሐሳባቸውን የሚያጋሩን ይሆናል።
ሰላም ጤና ይስጥልን ክብራትና ክብራን አድማጮች፣ የዕለተ እሁድ መጋቢት 1 2016 ዓ.ም የመስታወት ዝግጅታችን ነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና
ስመኝሽ የቆየነን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት።
ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ እንደምናመሻችሁ። ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። በሴኔጋል ከሁለት ሳምንት በኋላ መጋቢት 15 ቀን ሊካሄድ ለታቀደው ምርጫ ተወዳዳሪዎች የምረጡኝ ዘመቻቸውን ትናንት ጀምረዋል። በሴኔጋል ምርጫው እንዲዘገይ መወሰኑን ተከትሎ አገሪቱ ለሳምንታት ቀውስ ውስጥ የሰነበተች ሲሆን በተደረገው ዓለም አቀፍና የሀገር ውስጥ ጫና የማኪሳል መንግስት ምርጫውን በአጭር ጊዜ ውስጥ እንዲያደርግ ተገደዋል። ካሊፋ ሳል የተባሉ የመዲናይቱ የዳካር የቀድሞ ከንቲባ በተለያዩ የከተማይቱ ክፍሎች በመዘዋወር ደጋፊዎቻቸውን ሲያነቃቁ ውለዋል። ከወራት ቀውስ በኋላ የምርጫ ዘመቻ በመጀመራችን ደስተኛ ነኝ ሲሉ ተደምጠዋል። ካሊፋ ሳል ከማኪሳል ጋር ስማቸው ቢመሳሰልም ዝምድና እንደሌላቸው ታውቋል። በመቶ የሚቆጠሩ ደጋፊዎቻቸው በዘፈንና በፈንጠዝያ ተቀብለዋቸዋል። ካሊፋ ሳል ለውድድር ከቀረቡት 19 እጩዎች መካከል የወቅቱን ፕሬዝዳንት ማኪሳል ይተካሉ ተብለው የሚጠበቁ ናቸው። የሴኔጋል ምርጫ ከሁለት ሳምንት በፊት ሊካሄድ ቀጠሮ ተይዞለት የነበረ ሲሆን የማኪሳል መንግስት በወራት እንዲራዘም ለማድረግ ሲፈልግ የሀገሪቱ ህገ መንግስታዊ ምክር ቤት ደግሞ የመንግስትን ሐሳብ በመሻር ምርጫው መጋቢት 15 ቀን እንዲደረግ ወስኗል። የማኪሳል መንግስት ምርጫውን ለማራዘም ያደረገው ሙከራ በመፈንቅለ መንግስት በሚተራመሰው ምዕራብ አፍሪካ የመረጋጋት ተምሳሌት የነበረችውን አገር ቀውስ ውስጥ ከቷት ነበር። በሄይቲ የአሜሪካ ኤምባሲ የሚገኙ እጅግ አስፈላጊ ያልሆኑ ሰራተኞችን በአየር ማንሳቱን የአሜሪካ ጦር ዛሬ አስታውቋል። ኤምባሲውን የሚጠብቁ ተጨማሪ ወታደሮችን መመደቡንም ጦሩ ጨምሮ ገልጿል። የሄይቲ መዲና ፖርቶ ፕሪንስ በአብዛኛው በተቀናቃኝ ወሮበሎች ቡድን ቁጥጥር ስር ስትሆን ግጭቱ በማየሉ ባለፈው እሁድ የአስቸኳይ ጊዜ አዋጅ ታውጇል። ይህም የሆነው የአገሪቱ ጠቅላይ ሚኒስትር አሪያል ሄንሪ ናይሮቢ ውስጥ በሚገኙበትና በተመድ አስተባባሪነትና በኬንያ ፖሊሶች መሪነት ወደ ሄይቲ ዓለም አቀፍ የጸጥታ አስከባሪ ቡድን በፍጥነት በሚላክበት መንገድ ላይ በመነጋገር ላይ ሳሉ ነው። በሺ የሚቆጠሩ ነዋሪዎች መዲናይቱን ለቀው ወጥተዋል። የአሜሪካ ጦር የደቡብ እዝ እንዳስታወቀው ከሄይቲ የኤምባሲ ሰራተኞችን የማስወጣቱ ሥራ በየትኛውም ዓለም በአሜሪካ ኤምባሲዎች ላይ የሚደረግ የደህንነት ጥበቃ አካል መሆኑንና አንድም የሄይቲ ዜጋ በወታደራዊ አውሮፕላኑ ተይዞ እንዳልወጣ አስታውቋል። በኬንያ የፖሊስ ኃይል መሪነት ዓለም አቀፍ የጸጥታ አስከባሪ ቡድን የመላኩ ጉዳይ በናይሮቢ ህጋዊ ጥያቄዎችና በመንግስት ላይ ክሶች በመመስረታቸው በተፈለገበት ፍጥነት ሊካሄድ አልቻለም። ትናንት ቅዳሜ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በመነጋገራቸው ሲታወቅ ከአገራት የተውጣጣ የጸጥታ አስከባሪ ልዑክ ወደ ሄይቲ በመላክ ጉዳይ ላይ ያላቸውን ቁርጠኝነት አስታውቀዋል ተብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በጋዛ ግዛት ወደብ ለመገንባት የሚያስፈልገውን ቁሳቁስ የተሸከመ የአሜሪካ ወታደራዊ መርከብ ወደ ሜዲትራኒያን ባህር በማቅናት ላይ ይገኛል። መርከቧ ወደ ቀጠናው ያቀናችው የአሜሪካው ፕሬዝዳንት ጆ ባይደን በጋዛ ሰርጥ በከበባ ውስጥ ለሚገኙና በረሃብ ላይ ላሉ በመቶ ሺህ ለሚቆጠሩ ፍልስጤማውያን በባህር በኩል እርዳታ እንዲደርሳቸው እንዲደረግ ባሳሰቡ በሁለት ቀናት ውስጥ ነው። ይህ በእንዲህ እንዳለ እስራኤል በጋዛ በሚገኘው ሐማስ ላይ የምታካሄደው ጦርነት ቀጥሏል። ዛሬ ሌሊት ቢያንስ 22 የሚሆኑ ፍልስጤማውያን በእስራኤል የአየር ድብደባ እንደተገደሉ ታውቋል። ከሟቾቹ ውስጥ ሕፃናትና ሴቶች እንዲሁም አንድ አራስ ሕፃን እንደሚገኙበት ታውቋል። ፕሬዝዳንት ባይደን እስራኤል ጦርነቱን የምታካሄድበትን መንገድ በጽኑ ነቅፈዋል። እስራኤል የሲቪሎችን ግድያ ለማስቆም ተጨማሪ ጥረት እንድታደርግም ጠይቀዋል። በጋዛ እርዳታ ለማድረስ የባህር በር የመከፈቱ እንዲሁም አሜሪካ፣ ጆርዳንና ሌሎችም አገራት ከአየር ምግብ ለመጣል መገደዳቸው በጋዛ ያለውን ሰብአዊ ቀውስ እንዲሁም በአገሪቱ እስራኤል በምድር የምትቆጣጠረውን የእርዳታ ስርጭት ለመተው ማሰባቸውን ያመለከተ ነው ተብሏል። በባህር ሊደረግ የታቀደውን እርዳታ እስራኤል በመልካም እንደምታየው ገልጻ፣ ወደ ጋዛ የሚላከውን ጭነት ግን በአቅራቢያው ከምትገኘው ቆጵሮስ ከመነሳቱ በፊት እንደምትፈትሽ አስታውቃለች። በመጨረሻም አድማጮች የግብጽ ብሔራዊ ቡድንና የሊቨርፑል ኮከብ አጥቂ ሞሳላ አገሪቱ ላለባት ዓለም አቀፍ የወዳጅነት ጨዋታዎች እንደማይሳተፍ አሰልጣኙ ሆሳማ ሰን ዛሬ ወደ አስታውቀዋል። በተባበሩት አረብ ኤሚሬትስ እንዲሁም ግብጽ ከክሮሺያ፣ ቱኒዚያና ኒውዚላንድ ጋር ላለባት የወዳጅነት ጨዋታ ሞሳላ እንደማይሳተፍ ታውቋል። ውሳኔው የመጣው የሊቨርፑል ቡድን ሞሳላህ የሕክምና ረፍት እንዲያገኝ መጠየቁን ተከትሎ ነው። ሞሳላህ ባለፈው ወር በተደረገው የአፍሪካ ዋንጫ ውድድር ቋንጃው ላይ ጉዳት ደርሶበት ነበር። ሞሳላህ በቅርቡ ለሊቨርፑል የተጫወተው ለ46 ደቂቃዎች ብቻ ነው። ከብሬንትፎርድ ጋር ባለፈው ወር በነበረው ጨዋታ ተቀይሮ በመግባት እንዲሁም ባለፈው አሙስ በአውሮፓ ሊግ ጨዋታ ከስፓርታ ፕራግ ጋር በነበረው ጨዋታ ነው። አድማጮች ለምሽቱ ያስኩት ዜና በዚህ ተፈጽሟል። ዜናውን ያሰማዋችሁ እንግዲህ ወልደኔ መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 1 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
አብረው ከወንድሞቻቸው ጋር የታገሉበት ነገር ብዙዎቹ በህይወት ከመፍታል ከመታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ።
የሰማችኋቸው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ የሆኑትን ዶክተር ነጻነት ገብረ ሚካኤልን ነው። ወደ በኋላ ላይ ኢትዮጵያውያን ሴቶች ለነጻነትና እኩልነት ያደረጉት ትግል ታሪክ ምን ይመስላል? ምን ያክልስ ትኩረትን አግኝቷል? ስንል በምንጠይቅበት ዝግጅት ወደ እናንተ የምናደርሰው ነው የሚሆነው። አሁን ግን እንደተለመደው የዝግጅታችን መጀመሪያ በሆነው ሙዚቃ ግብዣችን ዘና እንበል ደረጀ።
ዘና እንበል አባባልሽ ያው ቀኑ የኛ የሴቶች ስለሆነ የሚል ይመስላል። ለማንኛውም የመጀመሪያው የሙዚቃ ምርጫችን የሴቶችን ጥንካሬ ለመግለጽ ከተዜሙ ሙዚቃዎች መካከል አንዱ የሆነውና የእኛ በሚል መጠሪያ ይታወቁ የነበሩ ወጣቶች ጣይቱ በሚል የሰሩት ሙዚቃ ነው።
የኛዎች ካስቴር አወቀ ጋር በመሆን ይህንን ሙዚቃ ከተጫወቱት እንግዲህ 10 አመት ገደማ ይሆናል። አሁን ሁሉም የየራሳቸውን ስራዎች ለአድማጮች አድርሰው ዝነኛ መሆን የቻሉ ሴት ድምጻውያን ወጣቶች ናቸው። በእርግጥም እንዳልከው ደግሞ ሙዚቃው የሴቶችን ጥንካሬ፣ ችሎታ፣ ስኬት የሚያሳይ ነው። ጣይቱ እቴጌቱ ይከተላል። አይቱ ዜማ ዘና እንዳላችሁ እርግጠኞችንን ከአሜሪካ ድምጽ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እያዳመጣችሁት ያላችሁት። ደረጀ አሁን ወደ ቀዳሚው መሰናዷችን እንለፍ።
ቀዳሚው መሰናዷችን የዘንድሮውን የሴቶች ቀን መሪ ሐሳብ ምንነትንና አንድምታን ይመለከታል።
በዓለም ዙሪያ ያሉ ሴቶችና ልጃገረዶች ጤናማ የተማሩና ብቁ እንዲሆኑ በማድረግ መጪው ትውልድ ትክክለኛና ፍትሃዊ ዓለም እንዲኖረው ማድረግ እንችላለን። አካታችነትን ማነቃቀት በሚል መሪ ቃል በዚህ ሳምንት የተከበረው ዓለም አቀፍ የሴቶች ቀንም ልዩነትን ያከበረ የሥርዓተ ጾታ እኩልነት በሁሉም ማህበረሰብ ውስጥ ሊኖር እንደሚገባ አስምሮበታል።
ለመሆኑ አካታችነትን ማነቃቃት የሚቻለው እንዴት ነው? ሴቶች ሥራ ፈጣሪ መሪና የመጪው ትውልድ ምሳሌ እንዲሆኑስ በዓለም አቀፍ ደረጃ የሚከበረው ይህ ቀን ምን አስተዋጽኦ ያደርጋል ስትል ስመኝሽ የቆየ የባለሙያዎችን አስተያየት ጠይቀሻል። ተከታትለን እንመለሳ።
የመጀመሪያው ዓለም አቀፍ የሴቶች ቀን የተከበረው እንደ አውሮፓውያን አቆጣጠር በ1911 በኦስትሪያ፣ ዴንማርክ፣ ጀርመንና ስዊዘርላንድ ነው። ሐሳቡ የመነጨው እንደ አውሮፓውያን አቆጣጠር በ1908 የሥራ ሰዓት እንዲቀነስላቸውና ክፍያቸው እንዲሻሻል የጠየቁ 15000 ሴቶች በኒውዮርክ ከተማ ሰላማዊ ሰልፍ ካደረጉ በኋላ ሲሆን ዓላማው የሴቶችን መብትና እኩልነት ማስከበር ነው። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር የማህበረሰብ ታሪክ አጥኚ የሆኑት ዶክተር ነጻነት ገብረ ሚካኤል እንደሚያስረዱት በወቅቱ በጥቂት ሀገራት ይደረጉ የነበሩ የሴቶች እንቅስቃሴዎች እያደጉ ሄደው እንደ አውሮፓውያን አቆጣጠር በ1975 በተባበሩት መንግስታት ድርጅት መሪነት ባለማቀፍ ደረጃ እንዲከበር ሆኗል።
ሶሻሊስት ከመንለው ወይንም ኮሙኒስት ከመንለው ዓለም ጋር ተጣምሮ የተያዘ ታሪክ ያለው ነው። በተለይ ከ1977 በፈረንጅ በፊት ያለው የማርች ወይንም የሴቶች ቀን አከባበር ከዚህ ከሶሻሊስት ዓለሙ ጋር የሴቶች ስራና በስራ ላይ እኩል ክፍያ ከመጠየቅ ጋር የስራ ሁኔታዎች ማሻሻል ጋር ተያይዞ ራሳቸውን ወደ አደባባይ በአመት ወይንም ደግሞ በሰላማዊ ሰልፍ መልኩ ያወጡበት ነው። ብዙ ጊዜ ከሶሻሊስት እሳቤዎች ጋር ተያይዞ የነበረው የሴቶች ንቅናቄ ጋር ነው ያለው ሌጋሲ። በተለይ ከዩኤን የሴቶች ቀን ብሎ ከደነገገው በፊት የነበረው መንፈሱ ይህንን ይመስላል።
ዶክተር ነጻነት አክለው የሴቶች እንቅስቃሴ ሲጀመር ሰፋ ያለ የፖለቲካ አውድ እንደነበረውና ብዙ ታሪካዊ ሁነቶችን መቀየር እንደቻለም ያሰምሩበታል።
ለምሳሌ ዘለል ብዬ እንኳን በመጣ የመጀመሪያውን የዓለም ጦርነት ካስቆሙት ውስጥ አንዱ ወይንም የካፒታል ውስጥ ጋር ተያይዞ በዩኤስኤስአር በዛ ጊዜ ወይንም ራሻ በመንለው አሁን ዳቦና ሰላም የሚል ትልቅ የሰላማዊ ሰልፍ አስደርገው በዚሁ ቀን ነው አብዮቱ የመጣው። ሌኒን ወደ ቦታ ወደ መንግስትነት ያያዘው ከዛ በፊት የነበረው የንጉሳዊ ስርዓቱ የተገረሰሰው ማለት ነው። ይሄ በጣም ከፖለቲካ እንቅስቃሴ ጋር ተያይዞ የነበረ እንቅስቃሴ ነው። አንድን ጾታ ብቻ የሚመለከትና እሱም ብቻ የሚይዝ አልነበረም። ሰፋ ያለ የፖለቲካ አውድና አትርጓሜ ነበረው በሶሻሊስት ወይንም ኮሚኒስት ዓለሙ።
የሴቶች ቀን በዓለም አቀፍ ደረጃ መከበር ከጀመረበት ጊዜ አንስቶ ሴቶች ከወንዶቻቸው ጋር እኩል እንዲታዩ ለማድረግ ከብዙ መሰናክሎች ጋር ታግለዋል። ሰላማዊ ሰልፎችን ጨምሮ በተለያዩ መንገዶች ድምጻቸውን በማሰማት ትግላቸው ዛሬ ላይ ደርሷል። ሆኖም ባለሙያዎች እንደሚሉት አሁንም ብዙ ስራ ይቀራል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ2030 በፊት ከዓለማችን ሴቶች 8% የሚሆኑት በአስከፊ ድህነት ውስጥ ይኖራሉ። በዓለም ዙሪያ ካሉ ሴቶች ግማሽ ያክሉ አሁንም ወንዶች ከሴቶች የተሻሉ የፖለቲካ መሪዎች ናቸው ብለው እንደሚያምኑ በመግለጽም በስልጣንና በአመራር ላይ ያለውን ትልቅ የሥርዓተ ጾታ ልዩነት አግልቶ ያሳያል። በዚህም ምክንያት የዘንድሮ ዓለም አቀፍ የሴቶች ቀን ኢንስፓየር ኢንክሉዥን ወይም አካታችነትን ማነቃቃት በሚል መሪ ቃል ይከበራል። ለመሆኑ አካታችነት ስንል ምን ማለታችን ነው? ዶክተር ጆሴፊን ዳዊን ዩናይትድ ስቴትስ በሚገኘው ሃዋርድ ዩኒቨርሲቲ የፖለቲካል ሳይንስ መምህርና በትምህርት ቤቱ የሚገኘው የሴቶች የጾታና የዓለም አቀፍ አመራር ማዕከል መስራች ዳይሬክተር ናቸው።
So what do we mean by inclusion? That means recognizing that women
አካታችነት የሚለውን ቃል ስንመለከት መጀመሪያ ደረጃ መገለል እንደነበረ ያሳያል። ስለዚህ አካታችነት ማለት ሴቶች ዓለም አቀፉ ስርዓትና የሚኖሩበት ማህበረሰብ አካል መሆናቸውን መገንዘብ ማለት ነው። በተጨማሪም ሴቶች በአመራርና በመጣኔ ሀብት ውሳኔ ውስጥ ተምሳሌታዊ ብቻ ያልሆነ ሙሉና እኩል ውክልና እንዲኖራቸው ማድረግ ነው። ስለዚህ አካታችነት ማለት በሴቶች በሁሉም ነገር ላይ ውክልና ኖሯቸው ቀድሞ የነበረውን የመገለል ስርዓት የማረም ሂደት ነው ማለት ነው።
የጾታ እኩልነት በተለይ እንደ በአፍሪካ የሚገኙ ሀገራት ባሉ ታዳጊ ሀገራት ውስጥ ወሳኝ መሆናቸውን የሚያሰምሩበት ዶክተር ዳዊን በተለይ ደግሞ ወደ አመራር ደረጃ መምጣታቸው አካታች ፖሊሲዎችን ለማዘጋጀትና ወደ ተግባር ለመለወጥ ወሳኝ መሆናቸውን ይገልጻሉ።
So I would say that for each person decide which one you want to do, whether you want to balance it.
ከትምህርት ጀምራል ራሳችንን ማስተማር አለብን። ይሄ ማለት ግዴታ ዲግሪ ማግኘት አለብን ማለት አይደለም። እኔ ጥንካሬን ተማርኩት ምንም ካልተማርቾ አያቴ ነው። ነገር ግን ሴት ልጅ ራሷን መቻል ለምን እንዳለባት ያስተማረችን እስካሁን አስታውሳለሁ። ወንድሞቼ እኔ የምሰራውን ስራ እንዲሰሩ ታደርጋቸው ነበር። ያ ከልጅነት ያንስቶ ነገሮችን እንድገነዘብ አድርጎኛል። ስለዚህ በየትኛውም ደረጃ ላይ የህብረተሰብ ክፍል እንዲማር ማድረግና የተሳሳቱ አመለካከቶችን እንዲቀርፍ ማገዝ ይገባል።
ሴቶች የሙሉ ሰዓት ስራ የሚሰሩ ሴቶችን ጨምሮ ከወንዶች ይልቅ አብዛኛውን ጊዜያቸውን በቤት ውስጥ በሚኖራቸው ኃላፊነት ላይ ያውላሉ። በዚህም ምክንያት 62.5% የሚሆኑ ሴቶች ከፍተኛ የሥራ ጫና እንዳለባቸው ጥናቶች ሲያመለክቱ 75% የሚሆኑት ደግሞ አለቆቻቸው ያሉባቸውን ጫና እንደማይረዱላቸው ገልጸዋል። ይህ አይነቱ ጫና ሴቶች በተለያዩ የሥራ መስኮች ስኬታማነታቸው እንዳይታይና ወደ ላይ እንዳያድጉ አስተዋጽኦ ማድረጉን የሚገልጹት ዶክተር ዳዊን ሴቶችን ለማካተት የሚሰሩ ስራዎች ሴቶች ያሉባቸውን ዘርፈ ብዙ ኃላፊነቶች ያገናዘበ መሆን አለበት ይላሉ።
Some people they like to call it harmony. How do I achieve harmony? How do I achieve?
በስራና በህይወት መካከል ሚዛንን ለመጠበቅ ስንሞክር ብዙ ጥረት እናደርጋለን። ብዙ ኃይል እንጠቀማለን። አንዳንድ ሰዎች ይህንን ሚዛን መጠበቅ ይሉታል። አንዳንዶች ደግሞ መዋሃድና ተስማምቶ መኖር መቻል ይሉታል። ነገር ግን ያንን በቀጥ ለማሳየትና ሚዛንን ለመጠበቅ የምናደርገው ትግል ተጨማሪ ውጥረትና ጭንቀትን ይፈጥርብናል። ስለዚህ ተቀጥረን የምንሰራበትን ሙያና ቤተሰብን ለመንከባከብ የምናደርገውን ጥረት የሚፈጥረው ተጽዕኖ ያለ ምክንያት የሚጠቀስ ሳይሆን በእውነታው ዓለም ብዙ ሴቶች ጋር ያለ ነው።
ዛሬ በመላው ዓለም እየተከበረ ያለው ዓለም አቀፍ የሴቶች ቀን የሴቶችን ፍላጎት በማሟላት ረገድ መንግስታት ሙሉ ተሳትፎ ማድረግና የግሉን ኢኮኖሚና የሲቪል ማህበራትን በማሳተፍ ሴቶችን መደገፍ እንዳለባቸው አጽንኦት ይሰጣል። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ ዋሽንግተን ዲሲ። ከደም ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅታችንም በዚሁ የሴቶች ቀንን ምክንያት አድርጎ የኢትዮጵያ ሴቶች አሁናዊ ያመራርነትና ውሳኔ ሰጭነትን ድርሻ በተመለከተ ይጠይቃል።
የአሜሪካ ድምጽ ያነጋገራቸው የሴቶችና የሰብአዊ መብቶች ድርጅት መሪዎች በወቅታዊ የኢትዮጵያ የፖለቲካ ሂደት ውስጥ የሴቶች ተሳትፎ የቀነሰ ስለመምጣቱ ይናገራሉ። ሴቶች ከመንግስታዊ ተቋማትና ከውሳኔ ሰጭነት ክልል ውጪ የሆኑ መምጣት የሴቶችን መብት ለማስከበር አዳጋች መሆኑን ተናግረዋል።
በተለይ በትላልቅና እጅግ ወሳኝ በሆኑ የሀገሪቱ ጉዳዮች ውስጥ ተሳታፊ ያለመሆናቸውን የጠቀሱት መሪዎቹ አገሪቱ ውስጥ ባሉ ግጭቶች እነሱን ተከትለው በሚፈጠሩ ጥቃቶች ግንባር ቀደም ተጠቂዎች መሆናቸው የሚታወቅ ሆኖ ሳለ ችግሮቹን ለመፍታት በሚደረጉ እንቅስቃሴዎች ውስጥ ግን አለመካተታቸውን ተናግረዋል። በፕሪቶሪያው የሰላም ስምምነት ድርድር ውስጥ አንዲትም ሴት አለመካተቷን በመሳሌነት ጠቅሰዋል። እንግዲህ በዚህ ዙሪያ ደረጃ የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ስህን ተፈራ የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ስብስብ ለሰባይ መብት በኢትዮጵያ የተባለው ድርጅት ዳይሬክተር ወይዘሪት መሰረት አሊን አነጋግራል። ወደዚያው ነለፍ።
የምንሰራው በአገሪቱ የሴቶች የፖለቲካ ተሳትፎ ቢያንስ 50% እንዲሆን ለማስቻል ነው የሚሉት የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ናቸው። ትምራን ሴቶች በፖለቲካው ዘርፍ ትርጉም ባለው ሁኔታ መሳተፍ እንዲችሉ ወደ አመራር እንዲመጡ አመራር ላይ ያሉት ሴቶችም ቦታቸውን አስጠብቀው መቆየት እንዲችሉ ለመርዳት የተቋቋመች ተቋም ናት ይላሉ። ይሁን እንጂ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከዘለቁ ወዲህ የጾታን ፖለቲካ አስመልክቶ የተሻለ አካሄድ ታይቶ የነበረ ቢሆንም አሁን ግን ተቃራኒውን አቅጣጫ መያዙን ያስረዳሉ።
ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ ጊዜ 50% ሴቶች እንዲሆኑ አድርገው ነበር። አሁን ቀንሷል። ሌሎችም ቦታዎች ላይ በህዝብ ተወካዮች ምክር ቤትም እንዲሁም ደግሞ ሌሎች ቦታዎች ላይ የሴቶች ተሳትፎ በሚፈለገው መጠን ወይም ከወንዶች እኩል በሆነ ሁኔታ አይደለም።
ይህንኑ ሀሳብ የሚጋሩት ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር መሆናቸውን የሚናገሩት ወይዘሪት መሰረት አሊ ያለፉት 5 ዓመታት የሴቶች የፖለቲካ ተሳትፎን አስመልክቶ አበረታች ሁኔታዎች ታይተው እንደነበር ይገልጻሉ። ይሁን እንጂ እንደ ምክር ቤቱና ስራ አስፈጻሚ ሁሉ በሌሎችም ዘርፎች ታይተውና መልሰው ደግሞ ቀስ በቀስ ተቀልብሰዋል ያሏቸውን የሴቶች የፖለቲካ ተሳትፎ እንደሚከተለው ይገልጻሉ።
ከዛም በተጨማሪ ደግሞ በተለያየ የመንግስት ስትራክቸሮች ብዙ ሴቶች የተሾሙበት ጊዜ ነበር። ያ በራሱ መነቃቃትን ፈጥሮ ነበር። ከሱ በመቀጠል ደግሞ የ6ኛው ሀገር አቀፍ ምርጫ ተካሂዶ ስለነበር ብዙ በተለይ ወጣት ሴቶች ወደ ፖለቲካው ደፍረው እንዲመጡ ሀሳባቸውን መግለጽ የሚችሉበት እድሎች ተፈጥሮ ነበር። ከዛ በኋላ ግን ቀስ በቀስ እያየ ነው እየተገለበጠ ነበር የመጣው የተጀመረው ጅምር ወይም ያየነው ተስፋ ሪቨርስ እያደረገ ነው የሄደው።
ወይዘሪት መሰረት በሴቶች ምሩ ነበር ካሏቸው ተቋማት መካከል በመሳሌነት በመጥቀስ ለዚህ ችግር አስተዋጽኦ አድርገዋል የሚሉትንም ጉዳይ አብረው ያነሳሉ።
ለምሳሌ ተቋማቱን ማየት እንችላለን። በሴቶች ምሩ የነበሩት እንደ ጠቅላይ ፍርድ ቤት፣ እንደ ምርጫ ቦርድ ያሉት ኃላፊዎቻቸው ለቀዋል። የ50% የነበረው የግሪስቶስ ምክር ቤት አሁን በጣም ወደ 31% ወርዷል። እንደገና ደግሞ ከስድስተኛው ሀገራት አቀፍ ምርጫ ጋር በተያያዘ ከዚህ ፊት የነበረው የፓርላማ የሴት ተወካዮች ቁጥር ሁላ ወርዷል እና
ይህ የሆነበት ምክንያት ምንድን ነው ብለው ነው የሚያስቡት?
ይሄ እንግዲህ አገሪቱ ያለፈችበት ካለው የፖለቲካ እና የኢኮኖሚ ችግሮች ጋር እያለፍንባቸው ያለ ነው። የግጭት የጦርነት ቀውሶች በራሱ ደግሞ የራሱ አስተዋጽኦ አለው ብዬ አስባለሁ።
ሂደቱን ስናይ ሚዛናዊ መሆን ይገባናል የሚሉት የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ሰን ተፈራ መጀመሪያ ላይ እንደ ህልም ታይቶን የነበረው ድንገር ድንገት መጥፋቱ አስደንግጦናል ይላሉ።
ሚዛናዊ መሆን ያስፈልጋል ይመስለኛል። ሂደቱን ስናይ መጀመሪያ ላይ በጣም ተስፋ ሰጥቶ ነበር። ያው ሴቶች የማህበረሰብ አካል ናቸው አይደለም? ልክ እና እንደውም ለሴቶች በጣም በቃ ጊዜያችን የደረሰ መስሎን ነበር። ፖለቲካ ተሳትፎም ባንድ ጊዜ ያው የምታውቁት ነው። በአለም ላይ ካሉ ጥቂት ሀገራት የሚኒስትር ምክር ቤታችን እኩል ጾታ ተዋጽኦ ነበረው። የፕሬዚደንት ተሾሙልን። ብዙ ትላልቅ ቦታዎች ላይ የምናደንቃቸው የምናከብራቸው ሴቶች ተሾሙና እንደ ህልም ነበር ያን ሰሞንና ጥሩ ነው። እነሱ ነገሮች በማየታችን ጥሩ ነው። ግን በጣም ደግሞ ባላሰብነው ፍጥነት ነው ያጣናቸው። ምክንያቱም ጊዜ በሹመትና በጠቅላይ ሚኒስትሩ ፍቃድ የመጣ ነገር ያው በሹመት የመጣ ነገር በሹመት ሊጠፋ ይችላልና ግን ቶሎ ሆነብን። ወዲያው ነው አሁን ሚዲያ ላይ ሁሉንም የ50% ተወራ። ግን ወርዶ ደግሞ 32% ሲሆነውን ሴት ብቻ ናቸው ሴት ሚኒስትሮች ያሉን ከ32 መሰለኝ ካልተሳሳትኩና በፓርላማ ደረጃ በህዝብ ተወካዮች አሁንም ከአፍሪካ አማካይ ቁጥር ከፍ ያለ ነው። የአፍሪካ አማካይ ቁጥር 25% ነው። የኢትዮጵያ 40% ነው እና በጣም ሚያንስ አይደለም።
እዚህ ሁሉ መካከል የሴቶችን የፖለቲካ ተሳትፎ በህግ የማሳደግ መልካም አጋጣሚ አምልጦናል ሲሉም ዶክተር ሰንት እንደሚከተለው ያስረዳሉ።
የሴቶች ተሳትፎ አንደኛ በዚህ ጊዜ የእውነት ለለውጥ ቆመ መንግስት የፖለቲካ አሰራር ቢሆን ህጎች ሲሻሻሉ ወደ ህግ እንዲገባ የበለጠ ጥረት ማድረግ ይቻል ነበረ። በህግ አውጪውም አካል በህግ አስፈጻሚውም አካል እና እሱ ትልቅ እድል አምልጦናል። አሁን ስለ ፖለቲካ ተሳትፎ ስትጠይቅ የፖለቲካ ፓርቲዎችና ምርጫ ህግ በቅርብ በዚህ በለውጥ ጊዜ ነው ህጉ የተሻሻለው እና የእውነት በጣም ጥሩ እድል ነበረ። የሴቶችን ተሳትፎ ወደ ህግ እንዲመጣ ኮታ እንዲቀመጥ በህግ ሙከራ ተደርጎ ነበር። ያለምንም ኮታ ነው አለፈው እንደምታውቀው እና ስለዚህ ወደ መብት የምንቀይረው በህግ ኢንሽራይንድ ሲሆን ነው። አለዚያ እንዳየነው ነገ ተሹመን ከነገ ወዲያ ሁላችንም 100% እኮ ወንዶች ሊያደርጉ ይችላሉ ጠቅላይ ሚኒስትሩ ተነሳው። ስለዚህ ህግ ቢሻሻል ነበረ የምንመርጠው የበለጠ ዘለቄታ ያለው ለውጥ የሚመጣው።
ወይዘሮ ኢየሩሳሌም የፖለቲካ ተሳትፎ ስንል ግን የፖለቲካ ስልጣንን ብቻ የሚመለከት ብቻ ሳይሆን ሴቶች በየትኛውም የሀገሪቱ ፖለቲካዊ፣ ወቅታዊና የሰላም ጉዳዮች ላይ ያላቸውን ተሳትፎ የሚመለከት መሆኑን ያስረዳሉ።
ይሄንን ስንል ግን የፖለቲካ ተሳትፎ የምንለው የግዴታ ሊደርሽፕ ፖዚሽን መያዝ ብቻ ሳይሆን እያንዳንዱ የፖለቲካ አክቲቪቲዎች፣ ለምሳሌ ሰላም ግንባታ የፖለቲካ ስራ ነው። ሀገራዊ ምክክር የምንለው እንደዛው፣ እንዲሁም ደግሞ አሁን እየመጣ ያለው ትራንዚሽናል ጀስቲስ፣ እነዚህ ሁሉ ቦታዎች ላይ ሴቶች ትርጉም ባለው ሁኔታ ከወንዶች እኩል መሳተፍ መቻል እንዳለባቸው እናስባለን። ሆኖም ይሄ በሚፈለገው መልኩ ሴቶች እየተሳተፉ አይደለም። እየተሰሩ ያሉ የሰላም ግንባታ ስራዎችን ብንመለከት በበቂ ሁኔታ ሴቶች የተሳተፉባቸው ስራዎች አይደሉም። ለምሳሌ ከዚህ በፊት ተደረጉ የተባሉ የሰላም ስምምነቶችን ብንመለከት አንድም ሴት ያልተሳተፈችበት የሰላም ስምምነቶች እንዳለ እንገነዘባለን። እና የሴቶች ቁጥር በፖለቲካ ተሳትፎ ውስጥ በቂ በሆነ ሁኔታ የሚታይ ቁጥር የለም ለማለት እንገደዳለን እኛ።
አንዲት ሀገር በሴቶች መብቶች አጠባበቅ በኩል የምትለካበት መመዘኛ ይኖር ይሆን? ይህን ለማወቅ መጠየቅ ያለባቸው ጥያቄዎች አሉ ይላሉ ዶክተር ስህን።
ዋናው ጥያቄ ደህንነት ነው። ደህንነት ማለት ዋናው አንዲት ሀገር ለሴቶች ትመቻለች ብሎ መለኪያው የጥቃት መጠን ነው። የጾታዊ ጥቃት መጠን በተለይ ኢትዮጵያ በጣም እየወደቀችበት ያለው ባሮሜትር እሱ ነው። በሰላሙም ጊዜ እንኳን አንድ ሴት ወጣ መግባት በሰላም ማትችልበት ስትደፈር ፍትህም ማታገኝበት በቃ ቀልድ የሆነበት ጊዜ ነው ያለው። በጦርነት ሲሆን ደግሞ በጣም እየሰፋ እየተለመደ አንድ ጥቃት ሌላውን እየወለደ ይሄደ ስለሆነ ነው ስለዚህ ነው መጀመሪያ እሺ ነው። ከዛ ውጭ አሉ በጤና ማለት ይቻላል አሉ የተቀመጡ መስፈርቶች ለምሳሌ በወሊድ የሚሞቱ ሴቶች ቁጥር በጨቅላነት የሚሞቱ ህጻናት ቁጥር የትምህርት አቅርቦት ሴቶችና ወንዶች እኩል ትምህርት ቤት ይገባሉ ወይ መግባታቸው አይበቃም እኩል ይጨርሳሉ ወይ ከዛ ዩኒቨርሲቲ በትልቅ መጠን ይገባሉ ወይ የፖለቲካ ተሳትፎ እስካሁን የተነጋገር ነው እና ከቁጥር ባለፈ እነዚህም ኢፍትሃዊነት የሰፈነባቸው ነገሮች በምን መልክ ነው እያሻሻልን ያለ ነው? በቂ ህጎች አሉ ወይ? ድንጋጌዎች አሉ ወይ? ካሉስ ይተገበራሉ ወይ? ምክንያቱም በህግ ሄደን እንደምንፈርማቸው የማቀፍ ስምምነቶች ኢትዮጵያ ትታማም በደንብ በቂ የሆነ የህግ ማቀፎች አሉ። ሁሉም ያስፈልጉን አለን ማለት አይደለም። አሁን ለምሳሌ በጣም ብዙ አመት እየጠበቅን እስካሁን ያልጠበቀው እንደውም ወደ ኋላ የተመለሰው ለጾታዊ ጥቃቶች ዙሪያ አንድ ፖሊሲ እንደውም ህግ እንዲኖር ነው ብዙዎቻችን የምንፈልገው ከበፊትም ስንጠይቅ የነበረው ግን እስካሁን አልረቀቀም ብቻ ሳይሆን እንደውም ምን ያስፈልጋል ሴቶች ፖሊሲ ላይ አልተካተተም ወደሚል ጥያቄ መንግስት እየሄደ ነው እና እነዚህ ናቸው ሞላ ጎደል አንዲት ሀገር የምትለካበት ጥያቄዎች እነዚህ ናቸው። እና ኢትዮጵያ እንግዲህ ያው እየተንገዳገች ነው። አንዳንዱ ላይ ደህና ነን፣ አንዳንዱ ላይ ደግሞ በጣም ወደኋላ ሄደናል። በተለይ በጦርነቱ ከፍተኛ መሸራተት ነው የደረሰብን።
ወይዘሮ ኢየሩሳሌም በፖለቲካ ውስጥ ለሴቶች ተሳትፎ አነስተኛ መሆን ከሚጠቀሱ ምክንያቶች መካከል ራሳቸው ሴቶችን ጨምሮ ማህበረሰቡ ለፖለቲካው ዘርፍ ያለው አመለካከትና ፍራቻ ነው ይላሉ።
የማህበረሰቡ አመለካከት አንዱ ምክንያት ሊሆን ይችላል። በተለይ ማህበረሰቡ ስንል ራሳቸውንም ሴቶችንም የሚያካትት ነው። ፖለቲካ የመስራት ወደ ፖለቲካው ለመምጣት ፍላጎት የማጣት ፖለቲካ ለወንድ የተተወ ኮንሰፕት እንደሆነ የማሰብ በማህበረሰብ ውስጥ ሴቶች ብቻ ሳይሆኑ ወንዶችም ፖለቲካና ኤሌክትሪክ በሩቁ ነው የሚል አባባልም አለ። ይሄንን ፖለቲክስን የመድፈር ሁኔታ የፖለቲካ ተሳትፎ ላይ የመሳተፍ ሁኔታ የለም። ይህ አንዱ ምክንያት ነው። እኔ ፖለቲካ ቁርጠኝነትም ነው ኢቭን የተጻፈውን ህገ መንግስት እንኳን ለማስፈጸም ቁርጠኛ የሆነ አመራር ማጣትም ነው። በአንድ ሰው ተነሳሽነት ብቻ የሚመጣ ነገር አይደለም። ይሄ ስትራክቸራል የሆነ መዋቅራዊ ስርዓት መዘርጋት ያስፈልጋል። ሴቶችን ወደ ፖለቲካ ተሳትፎ ለማምጣት ምቹ የሆነ ሁኔታን ማመቻቸት ምቹን ሁኔታን ማዘጋጀት መፍጠር አስፈላጊ ነው። ሴቶችን ማበረታታት ፖለቲካ ፓርቲዎች ሴቶችን እንዲያሳተፉ የማድረግ ካላሳተፉ ደግሞ ምናልባትም በፖለቲካ ውስጥ እንዳይሳተፉም የማገድ ቁርጥ የሆነ ህግን ማስቀመጥ ይህ ብቻ ሳይሆን ኢንሴንቲቮችንም ማዘጋጀት ብዙ ሴቶችን ላመጡ የፖለቲካ ፓርቲዎች ያሉ ኢንሴንቲቮችን ማስቀመጥ ማዘጋጀት ያስፈልጋል። እንግዲህ ይሄ ኮንስቲቱሽንንም ለማስፈጸም የሚያግዝ ነገር ነው። ሴቶችን በሁሉም መስኩ ማበረታታት አስፈላጊ ስለሆነ እና ህገ መንግስትም የሚፈቅደው ተግባር ስለሆነ ይሄንን በተለያየ ሁኔታ በተለያየ ዘርፍ ማበረታታት እና የሴቶችን ተሳትፎ ኢንከሬጅ ማድረግ ያስፈልጋል ማለት ነው።
ተቃዋሚ ፓርቲዎችና በህብረተሰቡም ዘንድ ሴቶች ላይ ያለው አመለካከት ከመሻሻል ይልቅ እየባሰበት ሄደ ይመስላል የሚሉት ዶክተር ስህን ወደ ፖለቲካው መድረክ በመጡ ሴቶች ላይ የሚሰጡ አስተያየቶች ሴቶችን ከፖለቲካው መድረክ እየገፉ መሆኑን በመጥቀስ ይከራከራሉ።
አብረን ደግሞ ፖለቲካል ፓርቲዎች ውስጥ የእውነት በጣም ለሴት የማይመች እንበለው በጣም የወንድ የሆነ ባህሪ አለ። በፊት ከነበረው በጣም የተቀየረ ይመስለኛል። በፊትም ይኖራል እርግጠኛ ነኝ፣ ግን አሁን ደግሞ የበለጠ ስንሰማ ትንሽ ምቾት ይነሳል። በሴቶች ዙሪያ የሚቀለዱ ቀልዶች፣ አይን ያወጣ ጾታዊ ትንኮሳ የእውነት ይገርማል። ምክንያቱም እነዚህም ባለስልጣን ሴቶች ናቸው እና በከፍተኛ አመራር ላይ የላሉ ላይሆን ይችላል፣ ግን ወደ ታች ሆነው ግን በዛው በፖለቲካ ስትራክቸር ውስጥ ያሉ ሴቶች በጣም አማረው ሲናገሩ ሰማለሁ። እና ይሄ ደግሞ የትም ቦታ ነው። በጣም አግሬሲቭ የሆነ ሴትን ቦታ የማ የማስያዝ ባህል ስላለኝ ሀገር በቃ ይሄ ራስ የሆነ ንግግር ማታ እየተጠጣ ከሆነ የፖሊሲ ነገር የሚታሰበው አንዲት ሴት እሱን ጆይን ማድረግ ምቾት ላይ ሊነፋት ይችላል እና ትንሽ ከጨዋታ ውጭ ትሆናለች። ይሄ ደግሞ የትም ሀገር ያለ ነገር ነው፣ እናንተም ሀገር ያለ ነገር ነው። ግን ትንሽ ብቻ ኢፌክቱን እናየዋለን። የቤት ፖለቲካ ውስጥ አይቆዩም ይባላል፣ ግን የማይቆዩት እኮ በዚህ ምክንያት እየተገፉ ነው የሚያጡ። በተፎካካሪ ፖለቲካል ፓርቲዎች ውስጥ ደግሞ በጣም ይጫናል ይሄ ነገር። ምክንያቱም አንደኛ የፖለቲካ አወቃቀሩም የምርጫ ከሄዳውን ፈስፓስተፖ ሲሆን ሴቶችን ወደፊት ማምጣት ፖለቲካል ፓርቲዎችን ይሰራሉ። በቃ ይመረጥልናል ብለው የሚያስቡትን ወንድ ነው እንጂ ብዙ ጊዜ ሴትን ማቅረብ ለእነሱ ብዙ የሚያዋጣ ከሄድ አይደለም። እና ሴቷ ሲጀምር ታግላ ነው ፓርቲ ውስጥ የምትሰማው። የሆነ ሚና ይሰጣት፣ የሆነ አነስ ያለ ሚና ይሰጣታል። ከዛ በኋላ ደግሞ ለምርጫ ማትቀርብ ከባሏ ጋር ተጣልታ በቤተሰብ ተቆጥታ ሶሻል ሚዲያ ላይ ተሰድባ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳል። እና ሁልጊዜ ያሁን ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱን እሱ ነው። ለምንድን እንድንታገልላችሁ ትጠብቃላችሁ? ለምናንተ ራሳችሁ አትታገሉም ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩትን እኛ ደግሞ በሌላ መንገድ እንሞክራለን። ግን ብዙ ተስፋ የሚሰጥ አይደለም። የሴቶች ተሳትፎ ደግሞ እዚህ ባሉት መታጠሮች ወደፊትም በጣም ሲሻሻል አላየም። እውነት ለመናገር
ጥናቶችና ዘገባዎች እንደ ወረዳና መካከለኛ አስተዳደራዊ የፖለቲካ እርከን ውስጥ ባሉ መዋቅሮች ውስጥ የሴቶች ቁጥር መጨመሩን ያስረዳሉ። የብልጽግና ፓርቲም ለዚህ ከፍተኛውን አስተዋጽኦ እንደሚወስድ ይናገራል። ትላንት በስቲያ በዋለው ዓለም አቀፍ የሴቶች ቀን ማርች 8 ዝግጅት ላይ ንግግር ያሰሙት የአዲስ አበባ ከንቲባ አዳነች አቤቤ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያስችላሉ የተባሉ ስራዎች በመንግስት መከናወናቸውን ገልጸው በፖለቲካ በማህበራዊና ኢኮኖሚያዊ ተጠቃሚነታቸውንና ተሳትፏቸውን ለማስፈን የሚያስችሉ እቅዶች ተቀርጸው ተግባራዊ መደረጋቸውንና ተግባሩ ስኬታማ መሆን መቻሉንም ተናግረዋል። ዶክተር ስህን ግን ገዢውን ፓርቲ መቀላቀል ቀላል ነው ይላሉ። የሴቶች ወደ ብልጽግና ፓርቲ መግባት የሴቶችን መብት ማስከበርና ከፖለቲካ ተሳትፎና ወሳኝነትን ከማሳደግ ጋር የተገናኘ አይደለም በማለት ይሟገታሉ።
ገዢ ፓርቲን መቀላቀል ቀላል ነው። በጣም የገንዘብ ጥቅም ስላለው አብሮት የሚመጣ ብዙ አድቫንቴጅ ስላለው ከበፊትም ቀላል ነው፣ ደግሞ የበለጠ ቀላል ብዙ ኢንሰንቲቭ አለው። ግን ገዢው ፓርቲን ሴቶችን ሲሰበስብ የእውነት ከእኩልነት አንጻር ነው ወይ ለምን የሚለውን ትንሽ መጠየቅ ያስፈልጋል። ምክንያቱም በተለይ በጠቅላይ ሚኒስትሩ ንግግሮች ላይ የእውነት አሁን እንደውም ትንሽ ገፋ አድርገውታል። ግን አንድ ሰሞን በተለይ በጣም ያስደነግጠን አባባሎች ነበሯቸው። ሴቶችን የምንሾመው ስለሚታዘዙን ነው ወይ ፍትህ አያጎድሉም? ይሄ በቃ ለሴት የታጠረ አይነት ምልከታ አለና ሁሉም የተሾሙ ሴቶች እነዚህን ያሟላሉ ማለት ልክ አይደለም። ብዙ በደል በሴት አመራርም ሲደረግ ስለምናይ እና እንደዚህ እንደ ችሮታ የሚሰጥ ነገር አደገኛ ነው። ችሮታ ሳይሆን ቁመት ነው። የገዢ አመራር ወይ የገዢ ፓርቲ ውስጥ ያለው ሴቶች ተሳትፎ እንደዚህ ይመስለኛል። በጣም በቅርበት ባላውቀውም ፖዚሽን ወይ በጥቅም ደረጃ ሊጠቅም ይችላል፣ ግን በግል ደግሞ ብዙ ዋጋ ያስከፍላል። ምክንያቱም የፖለቲከኛ መሆን አሁን እኛም ትንሽ ስልጠና ስናደርግ ለአስተዳደሮች አንዳንዴ ስለምንጋበዝ ሄደን እናደርጋለን እና ሁልጊዜ በጣም የሚከብዳቸው የስራው ኃላፊነት ብቻ ሳይሆን አብሮት የሚመጣው የቤተሰብ ጫና፣ ምሳሌ ቅዳሜ እሁድም ሊሆን ይችላል የፓርቲ ስብሰባ እና ሴቶች ሁልጊዜ የቤት ኃላፊነት እነሱ ላይ ስለሚጫን የበለጠ ከልጆች አስተዳደግ ወይ በቤተሰብ መስጠት አለባቸው ጊዜ አንጻር በጣም ከባድ ጫና ሆኖ ትዳራቸውንም ሲፈታተን የእውነት በጣም ብዙ የአእምሮ ጭንቀትን ውስጥ ሲከታቸው እንሰማለን። ከዛም በተለይ ከወጡ በኋላ እዛ ውስጥ ሆነው መናገር ስለሚከብዳቸው ከዛ በኋላ ፖዚሽናቸውንም ለቀው ፓርቲውም ዲዛይን አድርገው ከዛ በኋላ የሚናገሩት ሴቶች ይሄንን ነው እና ያው ለሴቶች ምቹ ከታሰበበት ለሴቶች ምቹ ማድረግ ብዙ አይከብድም። ግን ያው የፖለቲካ ጥያቄ አለው።
በፖለቲካ ውስጥ የሴቶች ኮታ መሻሻል ብቻውን ለውጥ አያመጣም የሚሉት ወይዘሪት መሰረት ይህ ሁሉ ሊስተካከል የሚችለው የሴቶችን ተሳትፎና ውሳኔ ሰጭነት የሚያስጠብቅ የሕግና ፖሊሲ ማዕቀፍ ሲኖር ብቻ ነው ይላሉ።
አሁንም ለእኔ የሚታየኝ ነገር የሕግና የፖሊሲ ማዕቀፍ የሌለው ውክልና ወይም ደግሞ ለቁጥር ብቻ የሚሆን ውክልና ፍሬ አያፈራም። ይሄ የፖለቲካል ዲሲሽን ፓወር ካልተሰጣቸው ሴቶቹ በሚኒስትሮች ምክር ቤት ቢሆን በሕዝብ ተወካዮች ምክር ቤትም ቢሆን ይሄኛው ዲሲሽን ፓወር እና የዲሲሽን ስፔስ ካልተሰጣቸው ድረስ ለውጥ ያመጣል ብዬ አላስብም። ይሄን ያህል ቁጥር አለ፣ 50% ቁጥር አለ። ግን ደግሞ በተለይ ከግጭቶች ጋር ተያይዞ የነበረው የፕሪቶሪያ የሰላም ስምምነት አንድም የሴት ተወካይ አልነበረውም። ሲቪል ማህበራት በጠየቁበት ጊዜ ፖለቲካል ዲሲሽን ነው የሚባል ነገር ነበር የሚመለስ የነበረው ነገር። ከዛም በኋላ እንዳልኩት የሚኒስትሮች ምክር ቤትን ሲቀያየር፣ ወንበር ሲቀያየር ወይም ደግሞ ሰዎች ሲቀያየሩ ሴቶች ተነስቶ ኢሚዲየትሊ ወንዶች ናቸው እየተተኩ የነበረው። አሁንም ፓተርኑ እንደዛ ነው የሚመስለው። የባር አሶሲሽን 100% ወንዶች ናቸው። አዳዲስ የሚገነቡ ተቋማት ለምሳሌ በቅርብ ጊዜ እንግዲህ በጣም ትልቅ መነጋገሪያ የነበረው የአገር አቀፍ የምክክር ኮሚሽኑ እንደዚሁ ሴቶች በኮሚሽነርነት እንዲሾሙ፣ የሲቪል ማህበራት ድርጅቶች በጣም ብዙ ስራ ሲሰሩ ነበር፣ ውትወታ ሲያደርጉ ነበር። ግን እንዳልኩ የሚያስገድድ ፖሊሲ እና የህግ ማዕቀፍ ስለሌለ እሱም ውጤታማ ነው ብዬ አላስብም። ስለዚህ አዳዲስ ተቋማት ሲገነቡ ግዴታ መሆን መቻል አለበት ብዬ አስባለሁ። ይሄን ያህል ፐርሰንት አመራሩ ላይ ሴቶች መኖር መቻል አለባቸው፣ መኖር ብቻ ሳይሆን ውሳኔ ላይ መሳተፍ መቻል አለባቸው ብዬ አስባለሁ።
ስለዚህ በእርሶ አስተያየት ባለፉት ወይም አሁን ባለው የፖለቲካ ሁኔታ ሴቶች የወሳኝነቱን ቦታ አልያዙም አሁንም ነው ብለው ነው የሚያስቡት?
ቦታው ላይ ያሉ ግን ውሳኔው ላይ አክቲቭሊ ይሳተፋሉ ብዬ አላምንም። የምናየውም እሱን ስለሆነ እንደ ማሳያ ያነሳሁት የፕሪቶሪያው የሰላም ስምምነት በሁለቱም ሳይድ በመንግስትም በኩል በህወሓትም በኩል የነበረው በወንድ የተወከለ ግሩፕ ነበር ወደ ዲስከሽን ሄደው። ችግሩ ጦርነቱ ግን ያደረሰው ጉዳት በዋነኛነት ደግሞ ሴቶችና ህጻናትን ከማንም የበለጠ ጉዳት አድርሶባቸዋል። እነሱን የሚወክል እንግዲህ 51% በላይ ነው ከሀገሪቱ ፖፑሌሽን ውስጥ 51% በላይ ሴቶች ናቸው ይባላል። ሶ እነዚህ ሴቶች ማን ነው የሚወክላቸው ነው እንደዚህ በውሳኔ ሰጪ በተለይ ደግሞ የፖለቲካል ውሳኔ በሚሰጥባቸው ስቴቶች ማን ነው እነዚህን ሴቶች ወክሎ ቢቆመው? ማን ነው ዲሲሽን ውሳኔ የሚያስፈጽመው የሚሟገተው ብለን ስንጠይቅ አሁንም እነዚህ ትልልቅ ውሳኔ ሰጪ በተለይ ደግሞ ከጸጥታና ደህንነት ጋር የተገናኙ ተቋማት ላይ ብዙ ሴቶች የሉም። ከጸጥታና ደህንነት ጋር በተገናኙ የሚደረጉ ውሳኔዎች ላይ ሴቶችን አናይም። እነዚህ ማሳያዎች ናቸው ብዬ አስባለሁ።
የመንግስት ተወካዮች በዚህ ጉዳይ ለማነጋገር ያደረግነው ሙከራ ባይሳካም ፕሬዝደንት ሳህለወርቅ ዘውዴ በዓለም አቀፍ ደረጃ ለ113ኛ ጊዜ በኢትዮጵያ ደግሞ ለ48ኛ ጊዜ በተከበረው ዓለም አቀፍ የሴቶች ቀን በዓል ላይ ባሰሙት ንግግር የምንጠይቀው ልዩ መብት ሳይሆን የተሰጠ መብት ሁሉ ለሁላችንም እኩል እንዲሰራ ነው ብለዋል። ሆኖም አሁንም ሴቶች በኢኮኖሚ በማህበራዊ ጉዳዮችና በፖለቲካ የሚገባቸውን ያህል እኩል ተጠቃሚና ተሳታፊ መሆን እንዳልቻሉና ሴቶችን ማብቃትና ተሳታፊነታቸውንና ተጠቃሚነታቸውን ማረጋገጥ እንደሚገባ ፕሬዝደንት ሳህለወርቅ ዘውዴ ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የኢትዮጵያ ሴቶች አሁናዊ አመራርነትና ውሳኔ ሰጪነትን ድርሻ በተመለከተ የተሰናዳውን ዘገባ ነው የተከታተላችሁት። ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ ሙዚቃ ረፍት እናድርግ።
እንግዲህ በመግቢያችን እንደገለጽ ነው የዛሬ የመስታወት መሰናዷችን በአመዛኙ በዚህ ሳምንት የተከበረውን ዓለም አቀፍ የሴቶች ቀን አስመልክቶ የተዘጋጁ ዘገባዎችን ነው ወደ እናንተ እያደረሰ ያለው። ስለዚህ እንግዲህ ተከታዩ መሰናዷችንም ሴቶችን ለማበረታታት ሴት ድምጻውያን ከወንድ ባልደረቦቻቸው ጋር በመሆን የተጫወቱት የሀገር ካስማ ነው። እሱን ሰምተን ደግሞ እንመለሳለን።
Yeah.
አዲስ ነቃጥር ኩኩ ሰብስቤ ጌታቸው ኃይለ ማርያም ራሂል ጌቱ ዘሪቱ ከበደ አስገይ ደንደሾና ኤፍሬም አስራት በጋራ ዘይሙትን የሀገር ካስማ ነው የሰማችሁት። በሙዚቃው ዘና እንዳላችሁ እናምናለን። የሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምጽ ይቀጥላል።
ያስተናገድናችሁ ያለነው ስምኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ ኢትዮጵያውያን ሴቶች ለነጻነትና እኩልነት ያደረጉትን ትግል የተመለከተ ይሆናል።
ኢትዮጵያውያን ሴቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ተናግረዋል። የባህልና ታሪክ ተመራማሪ ሆኑት ረዳት ፕሮፌሰር አህመድ ዘካሪያ ኢትዮጵያውያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር ሀገሪቱ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ ተሳትፎ እንደነበራቸው ይናገራሉ።
በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ የሆኑት ዶክተር ንጻነት ገረምካኤል በበኩላቸው ለራሳቸው መብቶች መከበርም ሆነ ለማህበረሰባዊ ለውጥ ያበረከቱት ሚና በታሪክ ንግርቶቻችን ላይ ጎልተው አይታይም ይላሉ። የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን በማሳተም ክፍተቱን ለመሙላት እየሰራ እንደሆነም ይናገራሉ። የመስታወት ዝግጅት ክፍል ባልደረባ አስማማው አየነው በዚህ ጉዳይ ተከታዩን አዘጋጅቷል።
ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ።
ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ርዕዮተ ዓለም ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው? የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል፣ ዲሞንስትሬሽን ወጥተዋል፣ ወይንም ሰላማዊ ሰልፍ አድርገዋል፣ የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚሄዱት የሚገቡት። እሱ ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተውና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት እስከ መክፈል እስከ መታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ።
በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቃኙታል።
አሁን ታሪኩ እንደሚነገረው ከሆነ የሰባም ድርሻ ከኢትዮጵያ ጋር የተያያዘ ነው ብለን የምንናገር ከሆነ ጥበብ ፍለጋ የነበረው ሁኔታ በኢትዮጵያ አውድ መረዳት እንችላለን። ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የሚሞክርበት ሁኔታ እናያለን። በመካከለኛውም ዘመን እነሄሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። እዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራር ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለውም እጨጌ ጣይቱን ማንሳት ይቻላል። እነዚህ አሁን የምናነሳቸው አንዳንዶቹ ብዙዎቹ ከውጭ ጋር ባለው ሁኔታ ነው እንጂ በውስጥ እርስ በራችን በምናደርገው ሽኩቻም መገፋፋትም ሴተላቆ እንዳ ሞት አይፈራም የሚሉት ነገር ሁኔታ ካየን ውስጥ ጭቅጭቆቻችን ውስጥ ብዙ ድርሻ አላቸው። በጦር ሜዳም ቢሆን ፊት ለፊት ብዙ የታዋቂነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶቹ ውጭ ማሰብ ይቸግራል። በአድዋን ጦርነት በዘመናዊ ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማም አባልነት አገልግሏል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናትና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም።
ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከ19ኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ።
ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት። በኋላ ማለት የስርዓተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከ19ኛው ክፍለ ዘመን በኋላ የትምህርት የዚህ ዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፑላር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ለምን ይሄ አዲሱን ከ19ኛው ክፍለ ዘመን ወዲህ ያለው በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱ ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን እንደማንኛውም ማህበረሰብ። ቀጥሎ ግን ሴቶቹ ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱን ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደው ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የነዛ ጥያቄዎች የመነሳት ውጤቶች ነው አሁን ያለነው ተምረን በትምህርት ቤት ውስጥ የምናልፍ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ ለማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራት።
የኢትዮጵያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ወራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው።
ይህ የሁላችንም ፈተና ነው። ታሪካችን በስርዓቱ መዝገብ አለመቻላችን ፈተናችን ነው። ለዛሬም ችግራችን ይኸው ነው ያደረሰን እና በስርዓቱ መመዝገብ እና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መመልክ ቢሆን ባለፉት 50-60 ወደ 70 ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን ሴቶችን ድርሻ እናወጣለን። ብዙውን ግን የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አንመዘግብም እና አልተመዘገብም። አፍሞልተን ስራ ነው ማለት አንችልም።
ዶክተር ነጻነት በበኩላቸው ራሳቸው ሴቶችም ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሰው ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉ።
ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በ1997 ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበር። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳቹ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግሌ ያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ ምን የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው። ያ ጥፋት ነው ማለት ሳይሆን የሴቶቹንም መስዋዕትነት የነሱን ባህሪና መልክ የያዘውን የመስዋዕትነት አይነት ያደረጓቸው የፖለቲካ ውሳኔዎች፣ አካሄዶች ከሌሎቹ ሴቶች እህቶቻቸው የተማሩትን ለምሳሌ ከአልጄሪያ፣ ከአፍሪካ ውስጥ ከነበሩ እንቅስቃሴዎች፣ ከቻይና፣ ከራሻ፣ ከኩባ፣ ከቬትናም ሴቶች ያነቡ ነበር። እነዚህ ሁሉ ሴቶች እንቅስቃሴዎች እየያዙ ነው ኢትዮጵያ ሴቶች ደግሞ እንዲህ መሆን አለባቸው ይሉ የነበረው።
ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሑፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ ነገር ግን የበለጠ መስራት ያስፈልጋል ይላሉ።
በአጠቃላይ ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታለሁ። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና በዛም በኩል ብዙ ጥናቶች አሉ። አሁን ዝርዝር ለመናገር የሚከብደኝ የተሰሩትን ስራዎች በሙሉ አጠገቤ ስለሌሉ ይህን ማለት አልችልም እንጂ በጀንደር ስተዲስ ኢንስቲቱቶች ተቋቁመው እስከ ማስተርስ እስከ ፒኤችዲ ድረስ እየሰጡ ነው እና ብዙ ጥናቶች አሉ። አሁንም ቢሆን የኢትዮጵያ ሁኔታ ያለውን የሴቶችን ድርሻ የሚያሳይ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አቶሞ ለህዝቡ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ኖረናል ብዬ ተስፋ አደርጋለሁ።
የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉ።
አንድ ሁለት አርቲክሎች አውጥተናል ከዛ ጥናት ላይ። አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር የዛ ጊዜ ቀበብሎች በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሑፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። ሶ እንደ ቀበብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። 3 ዓመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶችና የሴቶችን ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚህ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጀትም ብዙ እርሻን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያ መልክ ሞር እየሞላ ይሄዳል ብዬ ነው ማስበው። ታሪኩ ላይ በደንብ መሰራት የሚገባው የተሰሩ አሉ ብዙ፣ ግን ብዙ መቀጠል የሚገባው ይመስለኛል።
ኢትዮጵያን ጨምሮ በመላው ዓለም በየዓመቱ እንደ አውሮፓውያን አቆጣጠር መጋቢት 8 የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶችን ዛነትና የኩልነት ታሪኮች ጎልተው የሚስተሙበት ነው። አሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
የዛሬው የመስታወት ዝግጅታችን እንደተከታተላችሁት የሴቶችን ቀን ምክንያት አድርጎ በርካታ ሐሳቦችን ወደ እናንተ ያደረስንበት ነበር። በቆይታችሁ ብዙ ያተረፋችሁበት እንደነበር እናምናለን።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።